the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ግንቦት 25 ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ።
ክቡራትና ክቡራን አድማጮች፣ የምሽቱ አስተናጋጆቻችሁ ሰሎሞን አባተና
ቆንጂት ታዬ ነን።
ይህ ምርጫ የገዢ ፓርቲ በስም ስለ ዲሞክራሲ የሚለፍፍበት በተግባር ግን አፋኝነቱን ያረጋገጠበት ምርጫ ነው።
የመኢአድ ሥራ አስፈጻሚ አባልና የሰሜን ቀጣና ኃላፊ አቶ አዳነ ጥላሁን ናቸው የሰማችኋቸው። በአብይ ርዕስ ዘገባለን። ለዋና ዋና ዜና ቆንጂት።
በሽብር ወንጀል ተጠርጥረው ከተከሰሱት የኢንተርኔት አምደኞች መካከል አንዱ ለሁለት ዓመታት የሚታገድ የእስር ቅጣት እንደተበየነበት ተገለጸ። የፊፋው ፕሬዚደንት ሴፕ ብላተር በድንገት ከስልጣናቸው በፈቃዳቸው ተሰናበቱ የሚሉትን ይዘናል።
አሁን ዋና ዋና የዓለም ዜና እናሰማችሁ።
የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በሽብር ወንጀል ተጠርጥረው ከተከሰሱት የኢንተርኔት አምደኞች መካከል በአንዱ ላይ ጥፋተኛ ነህ ብሎ የእስር ቅጣት በይኖበታል። ይሁንና የእስሩ ቅጣት ለሁለት ዓመታት ታግዶ እንዲቆይ ወስኗል። መለስካቸው አምሃ ዝርዝሩ ልኳል።
አቃቤ ሕግ በነ ሶሊያና ሽመልስ የክስ መዝገብ በሽብር ወንጀል ክስ ከመሠረተባቸው 9 የኢንተርኔት አምደኞችና ጋዜጠኞች መካከል ሰባተኛ ተከሳሽ አቤል ዋበላ ባለፈው ሳምንት ችሎት ደፍረዋል በሚል ፍርድ ቤቱ የጥፋተኝነት ውሳኔ ያሳልፎበት ቆይቷል። በዛሬው ዕለት ፍርድ ቤቱ እንዳተተው ተከሳሹ ጥፋተኛ የተባለባቸውን የሕግ አንቀጾች ዘርዝሯል። ተከሳሽ በዕለቱ የችሎት ሥነ ሥርዓት በመጣስ ያደረገው ድርጊት ጥፋተኛ እንደሚያሰኘውም አስረድቷል። ይህ ጥፋት ሊያስከትል የሚችለውን ቅጣትን በመዘርዘር ካተተ በኋላ የጥፋቱን ክብደትና ቅለት መዝኖ ተከሳሹን ያስተምራል ያለውን ቅጣት መወሰኑን ከተናገረ በኋላ አቤል ዋበላ በአራት ወራት እስራት እንዲቀጣ መወሰኑን ፍርድ ቤቱ አሳውቋል። ይሁን እንጂ የተከሳሽ ጠበቃ በዕለቱ ባቀረቡት አቤቱታ ተከሳሽ መብቱ የተነፈገው መስሎ ስለተሰማውና በጊዜው በተፈጠረበት ስሜት ተገፍቶ ያደረገው ጥፋት መሆኑን ገልጸው ፍርድ ቤቱ በግሳጼ እንዲያልፈው መጠየቃቸውን አስታውሰዋል። ስለሆነም ይህ የቅጣት ውሳኔ እንዳለ ሆኖ ለሁለት ዓመት ታግዶ እንዲቆይ አዟል። ተከሳሹንም በእነዚህ በሁለት ዓመታት ተመሳሳይ ጥፋት እንዳይፈጽም አስጠንቅቆ ለሚቀጥለው ቀጠሮ ሰኔ 8 ቀን 2007 ዓ.ም እንዲቀርብ ትዕዛዝ ሰጥቷል። አቃቤ ሕግ አቤል ዋበላን ጨምሮ በሌሎች 8 ተከሳሾች ላይ በሽብር ወንጀል ክስ ከመሠረተባቸው አያሌ ወራት አልፏል። በአሁኑ ወቅትም የአቃቤ ሕግ ማስረጃ እየተሰማ መሆኑ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በቡሩንዲ ተቃዋሚ ሰልፈኞች ዛሬም ርዕሰ ከተማይቱ ቡጁምቡራ ላይ ፕሬዚደንት ፒየር ንኩሩንዚዛ ለሶስተኛ ጊዜ ለምርጫ መወዳደራቸውን በመቃወም ሰልፍ ወጥተዋል። የቪኦኤ ዘጋቢ ኤሚል ዮብ እንደዘገበችው ፖሊሶች በእንባ አስመጪ ጋዝና በጥይት ሰልፈኞቹን በየመንደሩ በማባረር ሰልፉን በትነዋል። በፖሊሶችና በተቃዋሚ ሰልፈኞች መካከል የተፈጠረውን ግብግብ የተመለከቱ ነዋሪዎችና ገበያተኞች በፍጥነት ከየደጃፉ ጀርባ በመሆን በሩቅ ይከታተሉ እንደነበር ተዘግቧል። ሆኖም አንዳንዶች የአስለቃሽ ጋዙ ግቢያቸው ድረስ ነው ያገኛቸው። አሁን ፖሊሶች ህዝቡን ለማጥቃት ወስነዋል ይላል የብሩንዲው ኤሪክ በፈረንሳይኛ ቋንቋ። ይህን እንባ አስመጪ ጋዝ ቤቴ ግቢ ውስጥ ነው የወረወሩት። እናቶች፣ አባቶች፣ ህጻናት የሚኖርበት ግቢ ነው ብሏል ኤሪክ።
በተዛመደ ዜና በቡሩንዲ የዩናይትድ ስቴትስ ኤምባሲ የሀገሪቱ ፕሬዚደንት ፒየር ንኩሩንዚዛ ለሶስተኛ የስልጣን ዘመን ለመወዳደር ያላቸውን እቅድ እንዲሰርዙ መማጸናችንን ቀጥለናል ሲል አስታውቋል። ፕሬዚደንቱ በምርጫው ለመወዳደር መወሰናቸውን ካስታወቁበት ካለፈው ሚያዝያ ወር አንስቶ በሀገሪቱ ሁከት የቀላቀለው የተቃውሞ እንቅስቃሴ መቀጠሉ ይታወቃል። ቡጁምቡራ የሚገኘው የዩናይትድ ስቴትስ ስቴትስ ኤምባሲ ባወጣው መግለጫ ሚስተር ንኩሩንዚዛ ለመወዳደር ያደረጉት ውሳኔ በሀገሪቱ ለአመታት የዘለቀውን የእርስ በርስ ጦርነት እንዲከትም ያደረገውን ስምምነት የሚጥስ መሆኑን ገልጾ ከዚያ አሳዛኝ ጦርነት በኋላ ቡሩንዲ በመከራ ያገኘችውን ሰላም አደጋ ላይ ሊጥል የሚችል ነው ብሏል። በአሁኑ ወቅት በቡሩንዲ የፖለቲካው ምህዳርና ነጻው ሚዲያ በመዘጋቱ መንግስት በፖለቲካ ተቃዋሚዎች ላይ ኃይል እየተጠቀመ በመሆኑና የታጠቁ ወጣት ሚሊሻዎች አሁንም ጥቃትና የማስፈራራት ተግባር እየፈጸሙ ነው ብሏል። በዚህም የተነሳ በአሁኑ ወቅት በሀገሪቱ ለነጻ ለፍትሃዊና ግልጽ እንዲሁም ተአማኒ ምርጫ አመቺ ሁኔታ የለም ሲል የአሜሪካ ኤምባሲው አስረድቷል። ይህ በዚህ እንዳለ የተባበሩት መንግስታት ድርጅት ለሩዋንዳና ለታንዛኒያ ከቡሩንዲ በብዛት የሚጎርፉትን ስደተኞች መቋቋም እንዲችሉ የሚረዳ 15 ሚሊዮን ዶላር ሊሰጥ መሆኑን አስታውቋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው።
ደቡብ ሱዳን በሀገሯ የሚገኙትን የተባበሩት መንግስታት ድርጅት ምክትል መልእክተኛ ልታስወጣ መሆኗ ተዘገበ። የመንግስታቱ ድርጅት ዋና ጸሐፊ ባንኪሙን ውሳኔውን ትናንት ሰኞ አውግዘው ደቡብ ሱዳን በአስቸኳይ ውሳኔዋን እንድትሰርዝ አሳስበዋል። የመንግስታቱ ድርጅት ትናንት እንዳስታወቀው ደቡብ ሱዳን ልታባረር የወሰነችው እንግሊዛዊው የድርጅቱ የሰብአዊ ጉዳዮች አስተባባሪ ቶቢ ሌንዘርን ነው። አንድ የዋና ጸሐፊው የባንኪሙን ቃል አቀባይ ሲናገሩ ሚስተር ላንዘር በሀገሪቱ ህዝብ ላይ እየተባባሰ ባለው ሰብአዊ ችግር መፍትሄ በመፈለግና እጅግ ለተጋለጡት ማህበረሰቦች ነፍስ አድን እርዳታ እንዲደርስ በማድረግ ትልቅ ሚና የተጫወቱ ናቸው ሲሉ አስገንዝበዋል። ደቡብ ሱዳን የመንግስታቱ ድርጅት ባለስልጣን እንዲባረሩ ላደረገችው ውሳኔ የተሰጠ ምክንያት የለም። ይህንን የሚመለከት ዝርዝር ዘገባ በምሽቱ ዝግጅታችን አለን።
በሙስና ቅሌት እየታመሰ ያለው የፊፋ ፕሬዚደንት ሴፕ ብላተር በድንገት ከስልጣናቸው ተሰናበቱ። ከአራት ቀናት በፊት ለአምስተኛ ጊዜ ለፕሬዝደንትነቱ የተመረጡት ብላተር የፌዴሬሽኑ ጠቅላላ ጉባኤ ልዩ ስብሰባ አድርጎ አዲስ ፕሬዝደንት እንዲመርጥ ሲሉ ጠይቀዋል። እስከዚያው በስራቸው ላይ እንደሚቆዩም አሳስበዋል። የአዲስ ፕሬዝደንት ምርጫ ግን ወራት ይወስዳል ተብሎ ነው የሚገመተው። ለፊፋ አሰራር ደንቦች ቀረቤታ ያላቸው አስተያየት ሰጪዎች እንደተናገሩት የአዲስ ፕሬዝደንት ምርጫ ድምፅ አሰጣጥ ቢካሄድ ከዚህ ከአውሮፓውያኑ 2015 ታህሳስ ወር እስከ ቀጣዩ መጋቢት 2016 ባለው ጊዜ ውስጥ ነው የሚሆነው ብለዋል። የ79 ዓመቱ ብላተር የመሰናበት ውሳኔያቸውን ይፋ ያደረጉት ዙሪክ ውስጥ ዛሬ በሰጡት ጋዜጣዊ መግለጫ ነው።
በናይጄሪያ የቦኮ ሐራም ተዋጊዎች መንግስቱ በቡድኑ ላይ ለሚያካሄዳቸው የጥቃት እንቅስቃሴዎች አዲስ መንደርደሪያ መደብ እንድትሆን ያሰባትን ማይዱጉሩ ከተማን ማጥቃታቸው ተዘገበ። ቦኮ ሐራም ዛሬ ባደረሰው ጥቃት በሮኬት ተወንጫፊ ፈንጂዎችን የተጠቀሙ ሲሆን ሆኖም ከከተማይቱ አልፈው ለማጥቃት እንዳልቻሉ ከከተማዋ ውስጥ የደረሱን ዘገባዎች አመልክተዋል። ከዚያ በማስከተል በአንድ የከብት ገበያ ላይ በደረሰ የአጥፍቶ ጠፊ የቦምብ ጥቃት ቢያንስ 20 ሰዎች መገደላቸውን የደረሰን ዜና አስታውቋል።
የዩናይትድ ስቴትስ የሕግ መወሰኛው ምክር ቤት ግዙፉ የመንግስት የብሔራዊ ደህንነት ስለላ መርሃ ግብር ይቀጥል አይቀጥል በሚለው ላይ ለዛሬው አዲስ ፍጥጫ እየተዘጋጀ ነው። የመወሰኛው የብዙሃን መሪ ሚች መኮነል በተወካዮች ምክር ቤት ያለፉት የሕጉ ማሻሻያዎች ላይ የመወሰኛው አባላት ዛሬ ድምፅ እንዲሰጡበት እቅድ መያዛቸው የሚታወቅ ነው።
ከአሜሪካ ድምፅ ነው ዜናውን የምትሰሙት። ትናንት ሰኞ ማታ ከ400 በላይ መንገደኞችን ይዞ ያንግዚ ወንዝ ላይ ይጓዝ የነበረ መርከብ መስጠሙን ቻይና አስታወቀች። በማዕከላዊ ግዛቷ በሚገኘው ሁቤ ክፍለ ግዛት በጣለው ከባድ ዝናብ ምክንያት ከደረሰው አደጋ እስከ ዛሬ ማክሰኞ ጠዋት ድረስ በሕይወት ለማውጣት የተቻለው 20 መንገደኞችን ብቻ መሆኑን የቻይና መንግስት የዜና አገልግሎት ሽንዋ ገልጿል። የአንድ ሰው አስከሬን መገኘቱን የገለጸው ዘገባው የፈልጎ ማዳን እንቅስቃሴውን በአካባቢው ያለው ከባድ ንፋስ እያደናቀፈ መሆኑን አስረድተዋል። አብዛኞቹ መንገደኞች የሰጠመው መርከብ ውስጥ መውጫ አጥተው እንዳሉ ተሰግቷል። በፒፕልስ ዴይሊ ጋዜጣ መሰረት ፈልጎ አዳኞች ውሃው ላይ ብቅ ያለውን የመርከቡን ወለል ሲያንኳኩ ድምፅ ሰምተዋል። የአደጋው መንስኤ በውል ባይታወቅም መርከቡ ናንጂንግ ወደ ደቡብ ምዕራቧ ቾንኪንግ ከተማ እያመራ ሳለ ነው በተነሳው አውሎ ነፋሳማ ሁኔታ ወዲያውኑ የሰጠመው።
በመጨረሻም ኢራቅ ውስጥ በሚንቀሳቀሰው ጸረ የእስልምና መንግስት ቡድን ጥምረት እንተማመንበታለን ያሉት የፈረንሳይ፣ የኢራቅና የዩናይትድ ስቴትስ ከፍተኛ ባለስልጣናት፣ ሆኖም ጥቃታቸውን ማፋፋም እንዲችሉ በይበልጥ የመሳሪያና የስልጠና ድጋፍ ያስፈልጋቸዋል ሲሉ አሳስበዋል። የዩናይትድ ስቴትስ ምክትል የውጭ ጉዳይ ሚኒስትር አንቶኒ ብሊንከር ዛሬ ፓሪስ ውስጥ በተካሄደው የሚኒስትሮች ስብሰባ ላይ ባሰሙት ንግግር ህብረቱ ኢራቅ ውስጥ ተጨባጭ ውጤቶች እያመጣ ነው ሲሉ ተናግረው፣ ሆኖም በውጊያ አምባዎች የተፈጠሩ ችግሮች እንደነበሩ አምነዋል። ምክትል የውጭ ጉዳይ ሚኒስትሩ ከኢራቁ ጠቅላይ ሚኒስትር ሃይደር አልአባዲ እና ከፈረንሳዩ የውጭ ጉዳይ ሚኒስትር ሎራን ፋቢየስ ጋር ሆነው በሰጡት ጋዜጣዊ ጉባኤ በንግግራቸው በኢራቅ ላይ ያተኮሩ ቢሆንም ሌላዋ የጸረ አይሲሱ ግንባር በሆነችው በሶሪያም የፖለቲካ መረጋጋት ያስፈልጋል ብለዋል። የኢራቅ ጠቅላይ ሚኒስትር በበኩላቸው የመንግስታችን ወገን የሆኑ ኃይሎች ከዓለም አቀፉ ህብረት በቂ ድጋፍ እያገኙ አይደለም ሲሉ ማማረራቸው ተሰምቷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13865 ኪሎ ሄርትስ በ25 ሜትር ባንድ በ1240 በ1280 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ግንቦት 25 2007 ዓ ም ምሽት ፕሮግራም ነው።
ደቡብ ሱዳን እንደገና ጦርነት፣ እንደገና ስደት።
በአጠቃላይ ኢትዮጵያ አሁን በአሁኑ ወቅት ከአፍሪካ ትልቋ የስደተኞች መዳረሻ ሀገር ተብላ ነው የተጠቀሰው። ቁጥሩም ወደ 700,000 እየተጠጋ ነው ያለው።
አቶ ክሱት ገብረ እግዚአብሔር በኢትዮጵያ የመንግስታቱ ድርጅት የስደተኞች ጉዳይ መስሪያ ቤት ቃል አቀባይ ናቸው። ስለ ደቡብ ሱዳን አዲስ ውጊያ፣ ድንገተኛ መፈናቀልና ስደት የሚናገሩ ዘገባዎች አሉን።
አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ
የመላ ኢትዮጵያ አንድነት ድርጅት መኢአድ በአምስተኛው አገር አቀፍ ምርጫ ወቅት በአባሎቹና በደጋፊዎቹ ላይ ከፍተኛ ወከባና በደል እንደተፈጸመባቸው ገልጿል። በዚህ ምክንያት የምርጫውን ውጤት እንደማይቀበል መኢአድ አስታውቋል። መለስካቸው ማዝርዝራለሁ።
የመላው ኢትዮጵያ አንድነት ድርጅት መያድ ዛሬ እኩለ ቀን ጀምሮ በሰጠው ጋዜጣዊ መግለጫ ላይ ያሰራጨው ጽሑፍ እንደሚያመለክተው በምርጫው ሂደትና በምርጫው ዕለት በተለያዩ የሀገሪቱ ክፍሎች ተፈጽመዋል ያላቸውን ሕገወጥ ድርጊቶች በዘጠኝ ክፍሎች ዘርዝሯቸዋል። በእያንዳንዱ ሕገወጥ ድርጊት ስርም ለአብነት የተጠቀሱ ስፍራዎችና ሕገወጥ ድርጊቱ የተፈጸመባቸው ሰዎች ብዛት ተመልክተዋል። ሕገወጥ ድርጊቶቹ ከድብደባ፣ ማሰር፣ እጩዎችንና ታዛቢዎችን ማባረር ጀምሮ እስከ በምርጫ ዕለት አዲስ የምርጫ ካርድ እያዞሩ ለታማኝ መራጮች መስጠት የሚሉ ናቸው። መያድ እነዚህ ሁሉ በሰፊው የተከናወነባቸው ምርጫ ነጻ፣ ፍትሐዊና ሰላማዊ ምርጫ ሊሆን አይችልም ብሏል። የመያድ ሥራ አስፈጻሚ አባልና የሰሜን ቀጠና ኃላፊ አቶ አዳነ ጥላሁን
ይህ ምርጫ የገዢ ፓርቲ በስም ስለ ዲሞክራሲ የሚለፍፍበት በተግባር ግን አፋኝነቱን ያረጋገጠበት ምርጫ ነው። ይህ ምርጫ ነጻና ፍትሐዊ እንዲሁም ሰላማዊ እንደሆነ ይገለጽ እንጂ በተግባር የታየው ግን የዚህ ተቃራኒ ነው። ሰው እየደበደቡ፣ እያሰሩ፣ እያንገላቱ፣ ከመኖሪያ እያፈናቀሉና የግድ ንብን ምረጡ ብለው ለማስፈራራታቸው ተጨባጭ መረጃ ባለበት ሁኔታ እንዴት ሆኖ ነጻ ፍትሐዊና ሰላማዊ ምርጫ እንደተካሄደ የሚያውቀው አፋኙ ስርዓት ብቻ ነው።
መያድ በእነዚህና በሌሎች በዘረዘራቸው ምክንያቶች በርከት ያሉ አቋሞችን ይፋ አድርጓል። ጥያቄዎችንም አስተላልፏል። በአሁኑ ወቅት በፖለቲካ አመለካከታቸውና አስተሳሰባቸው ታስረዋል ያላቸው የፖለቲካ እስረኞች በአስቸኳይ እንዲፈቱ፣ ከምርጫው ጋር በተያያዘ የወንጀል ድርጊት ተፈጽሞባቸዋል ባላቸው አባሎቹ ላይ ወንጀል የፈጸሙ የገዢው ፓርቲ ካድሬዎች ለፍርድ እንዲቀርቡ የሚሉና የመሳሰሉ ጥያቄዎች መያድ በጽሑፍ መግለጫው ላይ አስፍሯል። በመጨረሻም በእነዚህ ተፈጽመዋል ባላቸው ድርጊቶች ምክንያትና በአጠቃላይ በምርጫው አካሄድ እንደማይስማማ ገልጾ ምርጫውን እንደማይቀበለውም መያድ አስታውቋል። አቶ አዳነ ጥላሁን
የ2007 ዓ.ም ምርጫ ታዋቂ የሆኑ ዓለም አቀፍ ታዛቢዎችና ከፖለቲካ ገለልተኛ የሆነ የሲቪክ ማህበራት ባልተገኙበት ኢህአዴግ ባደረጃቸው የሲቪክ ማህበራትና አባብሎ ወደ ታዛቢነት ባሰማራቸው የምርጫ ታዛቢዎች በተገኙበት የተካሄደ በመሆኑ ይህንን የፖለቲካ ድራማ የተከናወነበት ምርጫ መኢአድ የማይቀበለው መሆኑን አበክ እናስታውቃለን።
ወደፊት መኢአድ ምን ለማድረግ እንዳቀደ ከጋዜጠኞች ለቀረበው ጥያቄም የመኢአድ ሊቀመንበር አቶ አበባው መሃሪ ፓርቲያቸው ተፈጠረ የተባለውን ችግር ለመፍታት የሚከተለውን መንገድ ተቆመዋል።
ከሌሎች ፓርቲዎች ጋራ መክረን ዘክረን ምን እናድርግ የሚለውን ለምርጫ ቦርድ አቤት ለማለት እንደገና ወደ ፍርድ ቤት ለመሄድ መክረን ዘክረን የምናደርገው ይሆናል። ከዚህ ያለፈ ሌላ ሊሆን አይችልም። ያለው ሁኔታ ትክክል አይደለም ብለናል። ትክክል አይደለም ካል ትክክል አለመሆኑን የምናሳይበት ወደ ህግ አካላት መሄድ አለብን።
በመግለጫው ላይ ከተሳተፉት ጋዜጠኞች አንዳንዶቹ ለመኢአድ አመራር አባላት ያቀረቧቸው ጥያቄዎች በምርጫ ውጤት ላይ ብቻ ያተኮሩ አልነበሩም። የአንዳንድ የመኢአድ አመራርና ተራ አባላትንም ስም በመጥቀስ ከሀገር ወጥተው ከሰላማዊ ትግል መሰናበታቸው ወይንም በሽብር ወንጀል ተጠርጥረው በቁጥጥር ስር መዋላቸውን በመጠቆም መኢአድ በዚህ ላይ ያለውን አቋም ግልጽ እንዲያደርግ ጠይቀዋል። አቶ አበባው መሃሪ በስም የተጠቀሱት ሰዎች ቀደም ሲል የመኢአድ አባላት እንደነበሩ አረጋግጠው አሁን ይዘውታል ስለሚባለው አቋም ግን ድርጅቱ እንደማያውቀው እንደማይመለከተውም አስረድተዋል። መኢአድ የሚከተለው የትግል መንገድም ሰላማዊ ብቻ ነው ሲሉ አረጋግጠዋል። ከምርጫው መጠናቀቅ ወዲህ የተለያዩ ፓርቲዎች በመግለጫ መልክ ለሚያወጡት ቅሬታና ክስ ከምርጫ ቦርድ ምላሽ ለማግኘት አልቻለም። ይሁንና ምርጫ ቦርድ ከፓርቲዎች የሚመጡ አቤቱታዎችን በተመለከተ ችግሮችን በገለልተኝነት ለመፍታት ሁልጊዜም እንደሚተጋ በተደጋጋሚ ሲገልጽ ቆይቷል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ወደ ተከታዩ ዘገባችን እናልፋለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። መጽሔቱ ይቀጥላል። በስታንዳርድ የተባለው የኬንያ ጋዜጣ በዌብሳይቱ እንደዘገበው ባሳለፍነው ቅዳሜ ከትናንት በስቲያ ማለት ነው ግንቦት 22 2007 ዓ.ም በኢትዮጵያና በኬንያ ድንበር አቅራቢያ በኢትዮጵያ መንግሥት ወታደሮችና በኦሮሞ ነጻነት ግንባር መካከል በተካሄደ የተኩስ ልውውጥ አንድ ኬንያዊ ዘበኛ ወይም የጥበቃ ሠራተኛ ተገድለዋል። የሞያሌ አውራጃ ሆስፒታልም ወረራ ተካሂዶበታል። ሰራዊቱ የሚዋጋው ኢትዮጵያ ውስጥ መሆኑን የገለጹት የኦሮሞ ነጻነት ግንባር ቃል አቀባይ አቶ ቶሌራ አደባ በመንግስቱ ኃይሎች ላይ የኃይል እርምጃ ወስደናል ብለዋል። ከኢትዮጵያ መንግስት በኩል እስካሁን የተሰጠ ምላሽ የለም። የአፋን ኦሮሞ አገልግሎት ባልደረባ ጃለኔ ገመዳ ተከታትለዋለች። ሰሎሞን ክፍሌ ያቀርበዋል።
በተኩስ ልውውጡ መሃል የተገደሉት ሰው ቦሩ ሁካ የተባሉ የ55 ዓመት ዕድሜ ያላቸው የፉል ጎስፕል አንደኛ ደረጃ ትምህርት ቤት ኬንያዊ ዘበኛ መሆናቸውን ቶማስ አቱቲ የተባሉት የሞያሌ ፖሊስ ኃላፊ ለይተዋቸዋል። ብሔራዊ መንግሥቱም ወዲያውኑ የኦነግ ሚሊሻዎች ኬንያ ግዛት ውስጥ አልነበሩም ብሏል። የማርሳቢት ክፍለ ግዛት ኮሚሽነር ፒተር ቱኩ ወደ ኋላ እንዳስረዱት ደግሞ የኢትዮጵያ ተዋጊዎች ከዚህ ቀደም በበርካታ የተለያዩ ጊዜያት ኢሌሬትና ሶሎሎ አካባቢዎች ታይተዋል ብለዋል። በእርግጥ ለችግሩ መፍትሔ የሚጠበቀው ከናይሮቢ ቢሆንም ይህ በኢትዮጵያውያኑ ኃይሎች የሚካሄደው የድንበር መዝለል ጉዳይ በጥልቅ አሳስቦናል ሲሉም ፒተር ቱኩ መናገራቸውን ስታንዳርድ ሚዲያ የተባለው የኬንያ መገናኛ ብዙሃን ድረገጽ ዘግቧል። ድረገጹ በማከልም በሞያሌ የሚገኘው ሆስፒታል ውጊያው ከተካሄደ በኋላ አብዛኞቹ ታካሚዎች በፍርሃት ለቀው በመውጣታቸው እሁድ ዕለት የቀሩት ሁለት ወንዶችና አንዲት ሴት ሦስት ሰዎች ብቻ እንደነበሩ፣ ታጣቂዎችም ሠራተኞቹን ገብተው ያዋክቡ እንደነበር አስረድቷል። ጃለኔ ያነጋገረቻቸው የኦሮሞ ነጻነት ግንባር ቃል አቀባይ አቶ ቶሌራ አደባ እንደሚሉት ግን ኃይሎቻቸው የሚዋጉት ኢትዮጵያ ግዛት ውስጥ ብቻ ነው። ወሰድን ያሉት የቅርብ ጊዜው የኃይል እርምጃም የትና መቼ እንደሆነ አስረድተዋታል።
የኦሮሞ ነጻነት ግንባር ሰራዊት ባለፈው እሁድ በሞያሌ አካባቢ በሞያሌ ከተማ ወታደራዊ እርምጃ ወስዷል። በዚህም እርምጃ 12 የጠላት ወታደሮች ሲገደሉ ከ10 በላይ የሚሆኑ ደግሞ ቁስለኛ ሆነዋል። የኦሮሞ ነጻነት ግንባር ሰራዊት ይህንን እርምጃ የወሰደው ለኦሮሞ ሕዝብ ውሳኔ ላይ ተመርኩዞ የሚደርስበትን ጭቆና፣ አፈና በሰሞኑ በተካሄደ ምርጫ አሳኮ የሚወሰዱትን እርምጃ ከሕዝቡ ለመከላከል ብሎ ነው።
የኬንያ ስታንዳርድ ጋዜጣ ድረገጽ ዘገባዎች የኢትዮጵያ ሰራዊት ድንበር ዘሎ በመግባት ጥቃት ማካሄዱን ገልጸዋል። እርሶ ምን ይላሉ ስትልም ጠይቃለች ያለኔ የኦነጉን ቃል አቀባይ አቶ ቶሌራ ይመልሳሉ።
የኦሮሞን ጻነት ግንባር ሰራዊት ኬንያ ውስጥ የሚዋጋበት ምክንያት የለውም። የኬንያ ሕዝብ የራሱን መንግስት አለው፣ በራሱ የሚተዳደር ሕዝብ ነው። ስለዚህ የኦሮሞ ነጻነት ግንባር ከኬንያ ጋር ምንም የሆነ ግንኙነት የለውም። በተለምዶ ግን የኢትዮጵያ ሰራዊት ምንጊዜም በኦሮሞ ነጻነት ሰራዊት ሲጠቃ አካባቢ ያሉ ህዝቦች የኦሮሞ ተወላጆች በመሆናቸው ብቻ በየጊዜው ወረራ እያካሄደ ሆስፒታሎችን ይዘርፋል፣ ሰው ይገላል፣ ያፍናል፣ ሀብት ይዘርፋል። ይሄ የተለመደ ለብዙ አመታት ሲካሄድ የቆየ የወያኔ ሰራዊት ተግባር ነው እንጂ የኦሮሞ ነጻነት ሰራዊት ኬንያ ምን አለውና ነው እዛ ውስጥ የሚዋጋው? የሚዋጋበት ምክንያት የለም። ከአሁን በፊትም አልተዋጋም፣ ወደፊትም የሚዋጋበት ምክንያት የለም። ይሄ የሀሰት እንትን ነው። ወያኔዎች ሁል ጊዜም አንድ እርምጃ ሀገር ውስጥ ይወሰድባቸው አካባቢውን ያለውን ህዝብ በሙሉ ለማስፈራራትና አስገድዶ የራሳቸው ታዛዥ ለማድረግ የሚወስዱት እርምጃ ነው። ይሄ ደግሞ በኦሮሞዎች አካባቢ ብቻ ሳይሆን የኦሮሞ ነጻነት ሰራዊት በማይንቀሳቀስባቸው አካባቢዎች ሁሉ ቱርካና ወደሚባለው አካባቢ ድረስ እየሄዱ የአካባቢውን ህዝብ እንደዚህ ኦነግን አንዱ እያሉ የኦሮሞ ተወላጆች ያልሆኑ ኬንያን ቱርካና የሚባሉ ቦታዎችን በየጊዜው ሲያቆስላቸው፣ ሲማርካቸው፣ ሲገላቸው እንደነበረ የሚታወቅ ጉዳይ ነው።
የተከበራቸው አድማጮች፣ ይህን ዘገባ አስመልክቶ ከኢትዮጵያ መንግስት በኩል እስካሁን ያገኘነው ምላሽ የለም። ጥረታችን ይቀጥላል።
ዝግጅታችን ይቀጥላል። አድማጮች አብራችሁን ቆዩ። ለኤችአይቪ ከተጋለጡ ህጻናት ውስጥ 95 ከመቶ የሚሆኑት ሕክምናና መድኃኒቶችን እንደማያገኙ የተባበሩት መንግስታት ድርጅት የጸረ ኤድስ ፕሮግራሞች ዩኤን ኤድስ ዋና ስራ አስኪያጅ ሚሼል ሲዲቤ አስታወቁ። ሞኪ ኤድዊን ኪንድዜካ ከያውንዴ ያጠናቀረውን የዚህን ዘገባ ዝርዝር አሉላ ከበደ ይዞ ቀርቧል።
እድሜያቸው ከ15 ዓመት በታች የሆኑ ሕፃናት ጎራ የኤችአይቪ ኤድስ ርጭት ከ60 በመቶ በላይ መቀነሱን ያመለከቱት በአሁኑ ወቅት ካሜሮንን በመጎብኘት ላይ የሚገኙት የመንግስታቱ ድርጅት የጸረ ኤድስ ፕሮግራም ጽህፈት ቤት ዩኤን ኤድስ ዲሬክተር ስርጭቱን ለመግታት የሚያስፈልገው የሕክምና አቅርቦት ከፍተኛ ደንቃራ በሆነባቸው ከሰሃራ በስተደቡብ ባሉ የአፍሪካ ሀገሮች ከሚገኙ ቁጥራቸው ከ3 ሚሊዮን በላይ የሚደርስ ለቫይረሱ የተጋለጡ ሕፃናት ከዘጠና በመቶ በላይ የሚሆኑት ደግሞ መድኃኒቱን አያገኙም ነው ያሉት።
We need to think about treatment for children. This is really a major challenge for me because
ለህፃናት ስለሚያስፈልገው ህክምና ማሰብ መጨነቅ መጠበብ አለብን። ይሄ የተዘነጋ ያለ የህክምና ስርዓቱ አንድ ምዕራፍ በመሆኑ እንደ አንዳች ግዙፍ ፈተና ማየት ይኖርብናል። ህክምናው ከሚያስፈልጋቸው ህፃናት 6 ከመቶ ብቻ ናቸው። ይሄ ያለ ጥርጥር በዚህ ረገድ ትልቁ የአህጉሪቱ ፈተና እንደመሆኑ እነኚህን ህፃናት የትም ይሁኑ የት ባሉበት መድረስ የሚያስችል አዲስ መላ መዘየድ አለብን።
እንደ አውሮፓውያን የዘመን አቆጣጠር በ2013 ዓ ም በዓለም ዙሪያ የጸረ ኤች አይ ቪ ኤድስ መድኃኒቶችን የማግኘት ዕድል የገጠማቸው ሕፃናት ቁጥር በመትዮች ሲሰላ 24 በመቶ ብቻ መሆኑን ያረጋገጡት የዩኤን ኤድሱ ዲሬክተር በአንጻሩ ቁጥራቸው 190 ሺህ የሚደርስ ሕፃናት በዚሁ ዓመት ለህልፈት መዳረጋቸውን ገልጠዋል። ሲዲቢ ያክለውም ኤድስ ዛሬም ስሙ የማይጠራ በሽታ በሆነባቸው አንዳንድ አካባቢዎች ሌሎች ብዙዎች በዝምታ ያልፋሉ ወይም ለህልፈት ይዳረጋሉ ይላሉ።
We are making a reach out to really make sure that others countries are joining us to transform.
ከእናት ወደ ልጅ የሚተላለፈው የኤችአይቪ ስርጭት መጠን መቀነሱን ድርብ ጥቅም በማሳየት ይህን አስከፊ የዝምታ ልጓም ለመፍታትና ወደ ተሻለ ደረጃ ለማሸጋገር ሌሎች ሀገሮችም እንዲቀላቀሉን በመጋበዝ ላይ ነን። ከኤችአይቪ ኤድስ ነጻ የሆነ ትውልድ መፍጠር የሁላችንም የላቀ ግምት የሚሰጠው ግብ ነኛው ቅርስ ትቶ ማለፍ ማለት ነው።
የዩኤንኤድስ ዋና ስራ አስፈጻሚ ዲሬክተር ካሜሮንን የጎበኙት ለቫይረሱ የተጋለጡ ብዙዎች የጸረ ኤድስ መድኃኒቶችን ከፍተኛ እጥረት አስመልክቶ ቅሬታቸውን እያሰሙ ባሉበት በአሁኑ ወቅት ነው። ሚን ይም ጂን ለቫይረሱ መጋለጣቸውን ካወቁ 15 ዓመታት ሆኗቸዋል። አንዳንድ የሕክምና ባለሙያዎች የታወቀውን የሕክምናውን አሰጣጥ ደንብ እስከ መለወጥ ተገደዋል ይላሉ።
Nous avons des difficultés parce que pour avoir l'accès au traitement, c'est très difficile parce que
አንዳንዶቹ የመድኃኒት አይነቶች በሚፈለጉበት ጊዜ ስለማይገኙ ሙሉን የሕክምና ስርዓተ ሂደት መከታተል አደጋች መሆኑን ነው የተናገሩት። አንዳንድ ሐኪሞች የመድኃኒት እጥረት ሲገጥማቸው አይነቶቹን ጭምር እስከ መለወጥ ይደርሳሉ ብለዋል። በመንግስታቱ ድርጅት የጸረ ኤድስ ፕሮግራም ጽህፈት ቤት ዩኤንኤድስ ገለጣ መሰረት ቁጥሩ 25 ሚሊዮን የሚጠጋ ሕዝብ የሚኖርባቸው ቀደም ብለን ያነሳናቸው ከሳህራ በስተደቡብ የሚገኙት የአፍሪካ ሀገሮች በግልጽ እንደሚታየው በጥቃቱ ጥናት በዓለም ከቀዳሚው ረድፍ የሚገኙ ናቸው። የጸረ ኤድስ ሕክምናና ብቃታቸው የተመሰከረውን የመከላከያ ዘዴዎች ተግባራዊነት ተከትሎም ስርጭቱ በተጨባጭ የተገታው ወረርሽኝ ዛሬም መጠነ ሰፊ የማኅበራዊና የምጣኔ ሀብት ቀውሶችን ማስከተሉ ግን አልቀረም። በዓለም ዙሪያ ለቫይረሱ ከተጋለጡት ሰዎች 70% የሚሆኑት ዛሬም ከሳህራ በስተደቡብ የሚገኙት የነኙ አፍሪካ ሀገሮች ወይም የሳህራ በስተደቡብ አፍሪካ ሀገሮች ነዋሪዎች ናቸው።
በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በሳምንት 7 ቀን የምናስተላልፈላችሁን ከምሽቱ 3 ሰዓት እስከ 4 ሰዓት ዝግጅት ነው የምትከታተሉት ክቡራትና ክቡራን አድማጮች። በተጨማሪም በየዕለቱ ከሰኞ እስከ አርብ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የምናስተላልፍላችሁን ስርጭት ማዳምጡ ግብዣችን ነው። የቪኦኤን አፕ በሞባይል መሳሪያዎቻችሁ ላይ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ተከታተሉ። በኢንተርኔት ዌብሳይታችን ላይ ገብታችሁ ተሳተፉ፣ አዳምጡ፣ ጻፉ። አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ላይክ አስ፣ ተነጋገሩ።
በስቱዲዮ ቴክኒሽያናችን ሌናስ ሬምኮስ ፕሮግራሙን እየመራልን ያለው ቴሌላይን ባክ ነው። አስተናጋጆቻችሁ ቆንጂት ታዬና
እኔም ሰሎሞን አባተንን። ከስልክ አስተያየቶቻችሁ ጥቂቱን ወደ እናንተውን ወርውን መልሰን
ተላስፍልኝ። አሜሪካ ድምፅ እንደምናችሁ፣ ደህና ናችሁ? የደወልኩላችሁ ሁለት ነገር ለማስታወስና በእናንተም በኩል መልስ ለማግኘት ስለሆነ መልሱን እንደምትሰጡኝ ተስፋ አለኝ። የመጀመሪያው አስተያየቴ ወይም ጥያቄ አገር ቤት በተደረገው ምርጫ ላይ ከቪኦኤ ሰው ልካችሁ ሁኔታውን በሙሉ እንደዘገባችሁና ሪፖርትም እንዳላችሁ ሰምተናል፣ ተከታትለናል። ነገር ግን የእናንተን አጠቃላይ ሀሳብ አልገለጻችሁልንም። በምርጫው ላይ ምን አስተያየት አላችሁ? ጥሩ ነው? ጥሩ አይደለም? ዝም ብላችኋልና እባካችሁ በቦታው ስለነበራችሁ አጠቃላይ አስተያየቶቹን ስጡን። ሁለተኛው ጥያቄ ደግሞ ሰሞኑን ፊፍ እየተወዛገበ ነው ያለው በኮራፕሽን ቅሌት ምክንያት። ስለዚህ በፊፋም ሆነ በኦሎምፒክ ኮሚቴ ውስጥ ከፍተኛ አስተዋጽኦና ልምድ ያላቸውን አቶ ፍቅሩ ክዳኔ ስለዚህ ጉዳይ ምን እንደሚመስላቸው ብትጠይቋቸው የጣፈጠ የራዳ መልሳቸውን ስለምንጠብቅ እባካችሁ ጋብዟቸው ለማሳሰብ። በተረፈ እግዚአብሔር ይስጥልን። ደህና ነው
ትሪዎች እንደምናችሁ? ደህና ናችሁ ወይ? እናም ዘገባችሁ በጣም ጥሩ ነው፣ በጣም ጥሩ ነው። ምርጫውም ጥሩ ነው። ህዝቡ ጥሩ የተዋሃደበት ነው። ህዝቡ ትዕግስተኛ ነው። በጣም ህዝቡ የሚመሰገን አቶ ኃይለማርያም አድንቀውታል። መቼም ማንም ሰው ለምርጫው ጥሩ ነው ብሎ የሚለው የለም። ግን ትዕግስት አድርጎ እንዳለፈው ሰልፍ አለመውጣቱ፣ ወጣቱ አርፎ ቤቱ መቀመጡ በጣም ደስ የሚያሰኝ እግዚአብሔር ይመስገን። በጣም ደስ ይላል። የምርጫው ጉዳይ ተከር ነው ይብሰል፣ እግዚአብሔር ይመርምረው። ህዝቡ ግን ራስ በራሱ ጸጥ ብሎ ቁጭ ብሎ ትዕግስት አድርጎ የሚመጣውን መጠበቅ፣ እግዚአብሔርን መጠበቅ ጥሩ ነው። ይህንን አስተያየት ለመስጠት ነው። አመሰግናለሁ።
Thank you. ስለ አስተያየቶቻችሁ እናመሰግናለን አድማጮቻችንን። ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ነው እኔ የሚሻለኝ ለምትሉን ደግሞ አድራሻችን horn@voanews.com ነው፣ ላኩልን።
ክቡራትና ክቡራን አድማጮች ወደ ፌስቡካችን ጎራ በሉና ተነጋገሩ። የቪኦኤን የምርጫ ሽፋን ገምግሙ። ነፃ ነው ነበር? ሚዛናዊ ነበር? ሌሎችም እናንተ የምታስቀምጧቸው መመዘኛዎች ካሉ እያነሳችሁ ተነጋገሩ በፌስቡክ። እንደዚሁም ወደ ዌብሳይታችን amharic.voanews.com ግቡና ድምፆን እስቲ ስጡ። ምርጫው አሁን ተካሂዷል። ምን ያስባሉ እርስዎ? ነፃ ነበር? ፍትሐዊ ነበር? ዲሞክራሲያዊ ነበር? አዎ ነበር? የለም አይደለም? ወይም አላውቅም? ድምፆን ይስጡ። ያለፈውንም ድምፃችሁንም ውጤት አካተን ወደፊት መልሶቻችሁን ይዘን እንመለሳለን። ውጤቱን እዛው ማየቱን ትችላላችሁ ዌብሳይቱ ላይ። አሁን ዝግጅታችን ወደ አጋማሹ ላይ ደርሷል። ከምሽቱ 3:30 ነው አዲስ አበባ ላይ። የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናግዱበት ክፍለ ጊዜ ተጠናቀቀ። ለጥቂት ደቂቃዎች ጋር ቆንጂት ሸገኔዎች ይመስሉኛል እነዚህ የሾለኩ እየገቡ ያሉት። አቤታቤ
ቀጥል 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 አትከፋ።
እንዳልሽ ይሰማኛል ቆንጆ አይደለም?
ወደሱ ይመስላል። አዎ ጥሩ ዜማ ነው።
ቆንጆ ነው። እናመሰግናለን። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ምሽት መደበኛ ስርጭት ነው እየተከታተላችሁ ያላችሁ። ተከታዩ በደቡብ ሱዳን የስደት ሁኔታ ላይ ያተኩራል።
በደቡብ ሱዳን ሁለት ስቴቶች ወይም ክልሎች ውስጥ በተቀሰቀሰ ከባድ ውጊያና በረሃብ ምክንያት ከመቶ ሺህ በላይ ደቡብ ሱዳናውያን ባለፉት ሁለት ወራት ውስጥ መፈናቀላቸውንና መሰደዳቸውን የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር አስታውቋል። ሊሳ ሽላይን ከጄኔቫ የዩኤንኤችሲአር ጠቅላይ መስሪያ ቤት ዘግባለች። ባልደረባችን ገብረ ሀጎስ ደግሞ በኢትዮጵያ የዩኤንኤችሲአር ቃል አቀባይ የሆኑትን አቶ ክሱት ገብረ እግዚአብሔርን አነጋግሯል። ሶሎሞን አባተ አዘጋጅቶታል።
የዩኒቲ እና የአፐር ናይል አዲስ ውጊያዎች ከመቶ ሺህ ሰው በላይ ከሰላማዊ ኑሮው ከመነቀሉና ለስደትና ለእንግልት ከመዳረጉ በስተቀር 650 ሺህ የሚሆን በቀውስ ውስጥ ተውጦ የሚገኝ ሰውም ለዕለት ጉርስና ኑሮው የሚሆን እርዳታ እንዳያገኝ ተገዷል። ግብረሰናይ ድርጅቶች እሳቱን እየሸሹ ለመውጣት ተገደዋል። ወደ አጎራባቾቹ ሱዳን፣ ኢትዮጵያና ዩጋንዳ የሚገባው ደቡብ ሱዳናዊ ቁጥርም ድንገት አሻቅቧል ይላሉ የስደተኞች ጉዳይ ኮሚሽነሩ ቃል አቀባይ አድሪያን ኤድዋርድስ። እዚያው ወደ ሱዳን ዋይት ናይል ወይም ነጭ አባይና ደቡብ ኮርዶፋን ግዛቶች 6000 ደቡብ ሱዳናውያን መግባታቸውን ኤድዋርድስ ጄኔቫ ላይ አስታውቀዋል።
We're in another tragic wave which once again is having its greatest impact on civilians.
በሲቪሎች ላይ ግዙፍ መዘዝ ያስከተለ ሌላ አሳዛኝ ሞገድ ወይም ማዕበል ውስጥ ገብተናል።
ባለፈው ሳምንት ውስጥ የደቡብ ሱዳን ፕሬዚደንት ሳልቫኪር ለሀገራቸው ተመድበው የነበሩትን የመንግስታቱ ድርጅት የሰብአዊ ጉዳዮች አስተባባሪ ቶቢ ላንዘርን አባረዋል። ምክንያቱ ግን ጁባ ምን እንደሆነ አልገለጸችም። የመንግስታቱ ድርጅት የኢንፎርሜሽን ኃላፊ አህመድ ፋውዚ ጄኔቫ ላይ ለሊሳ ነግረዋታል።
The situation is quite dire and that's why the Secretary General himself has condemned the government.
ሀገሪቱ ውስጥ ያለው ሁኔታ በጣም አሳሳቢ ነው። ለዚህ ነው ደቡብ ሱዳን ተልከው የነበሩትን የረዳት ባለስልጣን ለማባረር መንግስቱ መወሰኑን ዋና ጻፊ ባንኪሙን ራሳቸው ያወገዙት።
ይህ የተበላሸ የተባለው የደቡብ ሱዳን ሁኔታ የመንግስታቱ ድርጅትን አሁንም እንዳስጨነቀው ነው። የድርጅቱ ኃላፊ ሚስተር ባን ካናዊቱ ዩጂን ኦውሱን በላንዘር እግር እንዲገቡ በወዲያኛው ሳምንት ሾመዋቸዋል። ለጊዜው የደቡብ ሱዳን መንግስትም ሙሉ በሙሉ እንዲተባበር ጠይቀዋል። ለመሆኑ ይህ የደቡብ ሱዳን ሁኔታ ምን ይመስላል? ባልደረባዬ ገብረ መድህን ማምሻውን ወደ አዲስ አበባ ደውሎ በዚያ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ቃል አቀባይ የሆኑትን አቶ ክሱት ገብረ እግዚአብሔርን አነጋግሯል።
እኔ ኢትዮጵያ ውስጥ ነው ያለሁት። ስለዚህ ስለ አጠቃላይ ስለ ሪጅኑ ማውራት ቢቸግርም ይሄ ግን ይፋዊ የመስሪያ ቤት መግለጫ ስለሆነ አንዳንድ ነገሮችን ባነሳ፣ እንግዲህ መግለጫው የሚለው 100,000 ደቡብ ሱዳናውያን በዚህ ባለፉት 2 ወራት በግጭት ምክንያት ከቤት ንብረታቸው ተፈናቅለዋል ነው የሚለው። ከነዚህ ውስጥ 60,000ዎቹ ከአገር ድንበር ተሻግረው ወደ ጎረቤት ሀገሮች ነው የሄዱት። 30,000 ወደ ሱዳን፣ 15,000 ወደ ኢትዮጵያ እንዲሁም ሌላ 15,000 ወደ ዩጋንዳ ናቸው በተለይ የሄዱት። ይሄም የሆነ አፐር ናይል እና ዩኒቲ የተባሉ 2 ስቴቶች በተቀሰቀሰው ግጭት ምክንያት ነው። ከነዚህ ከተሰደዱት ውጭ ደግሞ ከ650,000 በላይ የሚሆኑ ደቡብ ሱዳናውያን እርዳታ ማድረስ ሳይቻል፣ ምክንያቱም በጦርነት መካከል ሆነው እርዳታ ማድረስ አስቸጋሪ ስለሆነ በችግር ውስጥ እንደሚገኙ ነው መግለጫው የሚያሳስብ።
ወደ ኢትዮጵያ የገባው ስደተኛ ቁጥር ምን ያህል ይሆናል? አቶ ክሱት ይመልሳሉ።
አብዛኞቹ ከ99% የሚሆኑት ወደ ጋምቤላ ነው የሚገቡት። ግጭቱ ከተፈጠረ እንደ ፈረንጆቹ አቆጣጠር ከዲሴምበር 2013 ጀምሮ 208,700 የደቡብ ሱዳን ስደተኞች ወደ ኢትዮጵያ ገብተዋል። ወደ 3,000 የሚሆኑት ወደ ቤኒሻንጉል ጉሙዝ አሶሳ አካባቢ ከመግባታቸው በስተቀር ሌሎቹ በሙሉ ጋምቤላ አካባቢ ነው የሰፈሩት እና ለዚህ ሲባል ከ6 የማያንሱ መጠለያ ካምፖች መስርተን እዛ ውስጥ እየተጠለሉ ነው ያሉት። በዚህ አጋጣሚ አንድ ልገልጽ ልንፈልገው፣ ባለፉት ወራት በጎርፍ ምክንያት ከካምፕ ሌቾርና ኒሚፕ ከተባሉ ካምፖች ተፈናቅለው በየአካባቢው ሲኖሩ የነበሩ ረፊጂዎች ለማጠለል አዲስ ካምፕ እየመሰረትን ነበረ። ካምፑ ተመስርቶ ስደተኞቹም በሰላም ወደ አዲሱ ካምፕ መዘዋወራቸውን በዚህ አጋጣሚ ልገልጽ ፈልጋለሁ።
ለመሆኑ የዩኤንኤችሲአር የኢትዮጵያ ቢሮ ይህንን ድንገተኛ ፍልሰትና ስደት ለማስተናገድ አቅም አለው እንዴ?
እንግዲህ አቅም አንጻራዊ ነው። በጣም አስቸጋሪ ነው። እንኳን እንደዚህ በየጊዜው ፕሬዲክት ማታደርገው በየጊዜው ከፍ ዝቅ የሚል ቁጥር ቀርቶ የተረጋጋ ወርሃዊ ቁጥር ያላቸው አካባቢዎችም በጣም ውስን ሀብት ነው ያለን። ስለዚህ አብዛኛው ትኩረታችን ወደ ህይወት አድን ስራ ላይ ነው እየተሰማራን ያለ ነው። ስለዚህ ለጤና፣ ለምግብ፣ መጠለያ እንደዚሁም ሽንት ቤትና ከጽዳት ጋር የተያያዙ ነገሮች ላይ ነው አብዛኛው ትኩረታችን። ይሄ ማለት ምን ማለት ነው? በአቅም ማነስ ምክንያት ሎንግ ተርም የሆኑ ስራዎችን ፕሮጀክቶች ለምሳሌ ትምህርት፣ የገቢ ማስገኛ ስራዎች እና የመሳሰሉት ስልጠናዎች በኋላም ከስደተኝነታቸውን ጨርሰው ወደ ሀገራቸው ሲሄዱም ሊጠቅማቸው የሚችሉ ነገሮች ከማድረግ ወደኋላ የምንልባቸው አጋጣሚዎች ነው ያሉት። ምክንያቱም ሪሶርስ በጣም ውሱን ነው። ስለዚህ ለተጠየቀው ጥያቄ በቂ ነው ባይባልም በተቻለ መጠን ሁሌም ዝግጁነቱ ስላለ የተወሰነውን ያህል የተቻለውን ያህል ለህይወት አድን ስራ እየተሰራ ነው።
በነገራችን ላይ አቶ ክሱት በአሁኑ ጊዜ ኢትዮጵያ እያስተናገደች ያለችውን ስደተኛ አጠቃላይ ብዛትም ለገብረ ነግረውታል።
በአጠቃላይ ኢትዮጵያ አሁን በአሁኑ ወቅት ከአፍሪካ ትልቋ የስደተኞች መዳረሻ ሀገር ተብላ ነው የምትጠቀሰው። ቁጥሩም ወደ 700,000 እየተጠጋ ነው ያለው። ትልቁ ቁጥር ደቡብ ሱዳኖች ናቸው። ቀጥሎ ሶማሊያውያን አሉ፣ ኤርትራውያን እና ሱዳናውያን ናቸው። ሌሎችም ትናንሽ ቁጥር ያላቸው ስደተኞች ኮንትሪቢዩት ያደረጉ ሀገሮች አሉ። ግን በተለይ እነዚህ አራት ሀገሮች ተጠቃሽ ናቸው በቁጥር ነው።
አቶ ክሱት ገብረ እግዚአብሔር የዩኤንኤችሲአር ኢትዮጵያ ቢሮ ቃል አቀባይን ላመስግንና ወደ ተከታዩ የደቡብ ሱዳንን ቀውስ የሚመለከት ዘገባ እንሸጋገር። ሱዳን ካርቱም ማለት ነች። በደቡብ ክፍል ለሚገኙት ሽምቅ ተዋጊዎች ከአየር ጦር መሳሪያ እያቀበለች ነው ሲል አንድ አዲስ ይፋ የወጣ ሪፖርት ከሷል። ካርቱም ግና በዚህ ውዝግብ እጅ የለበትም ስትል ታስተባብላለች። የቪኦኤው ጌብ ጃስሎ እንደዘገበው ደግሞ የተባለው የጦር መሳሪያ የማቀበሉ ሂደት በመንግስቱና በተቃዋሚ ኃይሎች መካከል የዛሬ 2 ዓመት የተቀሰቀሰው ውጊያ እንዲቀጥል አድርጎታል ሲሉ ተንታኞች ይናገራሉ። አዲሱ አበበ ይዟል ዝርዝሩን።
ዋና ቢሮው ሎንዶን የሆነው የተንታኞቹ ቡድን ግጭት ቀስቃሽ መሳሪያዎች የሚመረምረው ቡድን ማለት ነው፣ ይፋ ባደረገው መረጃ መሰረት የደቡብ ሱዳኑ ኤስፒኤልኤ ጦር ባለፈው ዓመት መጨረሻ ገደማ ከተቃዋሚ ኃይሎች የተያዙ ልዩ ልዩ ጦር መሳሪያዎች እንዲሁም ጥይቶች ጭምር ተገኝተዋል። ከደቡብ ሱዳን ተዋጊ ቡድንም ጆንግሌ ግዛት ውስጥ ትላልቅ አዳፍን የመገኘቱን አመልክቷል። በአብዛኛዎቹ ጦር መሳሪያዎች ላይ የሱዳን ስሪቶች መሆናቸውና ያም ባለፉት ጥቂት ዓመታት ጊዜ መሆኑ ተገልጧል። ጆና ሌፍ የቡድኑ የኦፐሬሽን ክፍል ዲሬክተር ናቸው። መሳሪያዎቹ የተሰሩበት ቀን ሲታይ ሱዳን ለሽምቅ ተዋጊዎቹ ጦር መሳሪያ በማቀበሉ ተግባር ቀጥተኛ ተሳትፎ እንዳላት ይገልጣሉ ብለዋል።
Most likely any ammunition manufactured in 2014
ብዙዎቹን ባለፈው ዓመት እንደ አውሮፓውያን አቆጣጠር በ2014 የተፈበረኩትን መሳሪያዎች በተመለከተ በአብዛኛው ስሪታቸው ከሱዳን ሆኖ ለሽምቅ ተዋጊው ኤስፒኤልኤ ቡድን የተሰጡ መሆናቸውን መናገር ይቻላል።
የተንታኞቹ ሪፖርት እንዳመለከተው ከሆነም አንዳንዶቹ ቻይና ሰር የሆኑና እንደ አውሮፓ አቆጣጠር በ2014 ሚያዝያ ወር ቤንቲው ከተማ ውስጥ በሚገኝ መስጊድ ላይ ጥቃት እንደደረሰ፣ በጥቃቱም የተባበሩት መንግስታት ድርጅት 287 ሲቪሎች መገደላቸውን እንደገለጠ ተመልክቷል። ሪፖርቱ አክሎም ጦር መሳሪያዎቹ ከአየር የተወረወሩ ለመሆናቸው መሬት ሲነኩ የደረሰባቸው ብልሽት መረጃም ነው ይላል።
The impact once the equipment hits the ground, even if it's packaged in crates,
መሳሪያዎቹ የታሸጉ ቢሆኑም እንኳን መሬት ሲነኩ በሚፈጠረው ሁኔታ ወይም ጫና የተነሳ አንዳች ብልሽት ወይም ውድመት ይታይባቸዋል። እናም አንዳንዶች ተጣመው ቅርጻቸውም ተበላሽተው እንደሚገኙ አስተዋል። በዚህም የተነሳ አንዳንዶቹ ታሽገው የተወረወሩት እንኳ መሬት ከደረሱ በኋላ ሊከፈቱ እንዳልቻሉ ተመልክተናል።
ካርቱም ይህን ሪፖርት ደጋግማ አስተባብላለች። እንዲያውም የደቡብ ሱዳንን ውዝግብ በማራገብ ወይም በማባባስ የምናገኘው ትርፍ የለም ሲሉ ባለሥልጣናቷ ተናግረዋል። ደቡብ ሱዳን ውስጥ የሚካሄደው ውጊያ ከቅርብ ሳምንታት ወዲህ እየተባባሰ መጥቷል። ይህም የሆነበት ምክንያት ሁለቱ ወገኖች በላይኛው ናይል ግዛት ያለውን ነዳጅ ለመቆጣጠር ባላቸው ፍላጎት እንደሆነም ተመልክቷል። የተባበሩት መንግስታት ድርጅት ውጊያው ይቆም ዘንድ ደቡብ ሱዳን ላይ የጣለውን የጦር መሳሪያ ማዕቀብ የአፍሪካ ህብረት ደግፎታል። ማዕቀቡ አንዳንድ ለግጭቱ ተጠያቂ ናቸው የተባሉ አካባቢዎችንም እንደሚያጠቃልል ታውቋል።
ለራሳትሩ ጉዳይ ሊሆን አንድ ደቂቃ ያህል ይቀራል። ወደ ተከታዩ ዝግጅታችን እናልፋለን። ሐኪሙን ይጠይቁ።
ሳምንታዊው ቅንብር ሐኪሙን ይጠይቁ በአለርጂ በሚቀሰቀሱ የአፍንጫ የጉሮሮና የአየር ቧንቧ በሽታዎች ዙሪያ ከበርካታ የፕሮግራሙ ተከታታዮች የደረሱ ተዛማጅ ጥያቄዎች የባለሙያ ምላሽ የሚስተናገድበት ተከታታይ ቅንብር ሁለተኛ ክፍል ይዞ ቀርቧል። አዘጋጅና አቅራቢው አሉላ ከበደ በዚህ በዩናይትድ ስቴትስ በከነቲከት ዩኒቨርሲቲ ረዳት የሕክምና ፕሮፌሰርና የአንገት በላይ ሕክምና እንዲሁም ቀዶ ሕክምና ባለሙያ የሆኑትን ዶክተር በላቸው ተሰማን አነጋግሯል። በምሽቱም ቅንብሩ በጭንቅላት አጥንቶች መካከል የሚገኙት ሳይነስ የሚባሉት በአየር የተሞሉ የሰውነት ክፍሎች ላይ የሚከሰተውን የሳይነስ ቁስለት ጨምሮ አለርጂ የሚባለው የአማርኛ ቃል ስላልተጻፈልኝም ሊሆን ይችላል የሚያስከትላቸውን የሰውነት መቆጣት የሚያስከትላቸውን የህመም አይነቶች ምንነትና የጥንቃቄ አማራጮች ይመረምራል። ወደ ዝግጅቱ።
ዶክተር በላቸው ከአንድ በላይ ካለርጂ ጋር የተያያዙ የአፍንጫ የጉሮሮና የጆሮ በሽታዎች ብዙ ጊዜ ሲነሱ ይሰማልና በበሽታ አይነትነት ሊጠቀሱ የሚችሉ ምናልባት የሚያሳዩት ምልክቶች ተቀራራቢም ቢሆኑ አለርጂን አያይዘው የሚመጡ የበሽታ አይነቶች ዋና ዋና የሚባሉትን ሊገልጹልን ይችላሉ?
ይሄ በጣም ጥሩ ጥያቄ ነው። ካለፉት ብዙ ወራቶች በፊት በሰፊው የተነጋገርንበት ሳይነስ የሚባለው ነው። ይሄ አፍንጫ ውስጥ እብጠት በሚገኝበት ጊዜና ሳይነሶቹ በሚደፈኑበት ጊዜ እብጠቱ እንግዲህ የሚጀምረው አለርጂ ሊሆን ይችላል። ሳይነስ በሚደፈንበት ጊዜ ይሄ የተደፈነው ሳይነስ ወይ ልዩ ልዩ አይነት በሽታ የሚያመጡ ህዋሳቶች አድገው እንደ ባክቴሪያ ወይ እንደ ቫይረሶቹ ኢንፌክሽን ሊያመጡ ይችላሉ። ስለዚህ የሳይነስ ኢንፌክሽን የሚባለው ከአለርጂ ሊመጣ ይችላል። አንደኛ እሱ ነው። ሁለተኛ የጆሮ ቱቦ በሚደፈንበት ጊዜ አንዳንድ ሰዎች መስማት ሊያቅታቸው ይችላል። ምክንያቱም ጆሮ ውስጥ ውሃ ሊከማች እና የጆሮ በሽታ ሊያመጣ ይችላል። አንዳንድ ጊዜ ደግሞ ሰዎች እንደዚህ በሚነሳበት ጊዜ ጉሮሯቸውን ሊበላቸው ይችላል። አልፎ ተርፎም አንዳንድ ሰዎች አለርጂያቸው በሚነሳበት ጊዜ በጣም ከባድ አይነት ሳል ሊጀምራቸው ይችላል። እነዚህ በሽታዎች የሚጀምረው ምንድን ነው? ይሄ እብጠቱ ኢንፍላሜሽን የሚባለው ነገር ነው። እሱ ነው እነዚህን ነገሮች በሙሉ የሚያመጣው፣ የአፍንጫውን እብጠት፣ የጆሮ ውሃ መያዝ፣ የሳምባ መነካትና ወይ የጉሮሮ መነካትና ሳል የማምጣት። እነዚህ ነገሮች በሙሉ የሚመጡት ምንድን ነው? ሰውነታችን ከውጭ የሚያያቸውን ነገሮች በሚያመጣው ግፍት የሚመጣው እብጠት ወይም ኢንፍላሜሽን ነው።
ዶክተር በላቸው ቀደም ብለው በተነሳው ነጥብ ከአለርጂ ጋር ተያይዘው የሚነሱ ሰዎች ቀጥታ በአለርጂ ብቻ ባያስቧቸው ወይም በሌላ መልኩ ራሳቸውን ችለው የሚከሰቱ ግን በዚህ የአለርጂ ሰሞን የሚባባሱ የህመም አይነቶችን አስረድተውናል። እነኚህ ከአለርጂ ጋር ተያይዘው የሚነሱትም ሆነ በአለርጂ ምክንያት በዚህ ጊዜ የሚታዩ በሽታዎች ከመምጣታቸው አስቀድሞ ሰዎች በጥንቃቄ ለመከላከል ሊያደርጓቸው የሚችሉ እርምጃዎች አሉ? በቤት ውስጥ ሊሆን ይችላል፣ በአካባቢያቸው ሊሆን ይችላል።
አሉላ፣ እሱ በጣም ጥሩ ጥያቄ ነው። አንዳንድ ጊዜ አካባቢያችን መሸሽ የምንችለው ነገር አይደለም። በወቅታዊ ከአበባዎችና ከዛፎች የሚመጣውን ብንታ መሸሽ አንችልም እና እንደሱ አይነት ነገሮች ላይ ሊከብድ ይችላል። ነገር ግን ቤት ውስጥ አቧራ በሚበዛበት ጊዜ ወይም ብንታዎች በሚበዙበት ጊዜ ድመት ወይ ውሻ ያላቸው ወይም ብዙ ምንጣፍ ቤት ውስጥ ያለው እነዚህ ነገሮች ብዙ አለርጂ ሊያመጡ ይችላሉ። እነዚህ ወቅታዊ ነገሮች አይደሉም፣ ሁል ጊዜ የሚኖሩ ናቸው እና በክረምትም በበጋም አለርጂ ያለባቸው ሰዎች እነዚህ ነገሮች ሊያስተካክሉ ይችላሉ። ግን ወቅታዊ በሚሆንበት ጊዜ ወቅቱ ከመጀመሩ በፊት አንዳንድ ዶክተር ሳይታዩ የሚወሰዱ መድኃኒቶች ሊኖሩ ይችላሉ እና እነሱ ሊረዱ ይችላሉ እና በዚህ ነው በሰፊው ካይ ነው ወቅታዊ ለሆኑት መዘጋጀት፣ ወቅታዊ ላልሆኑት ደግሞ ቤት ውስጥ ላሉት ችግሮች እነሱን ማስተካከል ይሆናል።
ቀደም ብለው የገለጿቸው ዋና ዋናዎቹ ቶሎ የሚከሰቱት ብናኝን፣ በቤት ውስጥ ድመት ወይም የቤት እንስሳት ካሉ ከእነሱ ገላ ላይ በሚበኑ ጸጉሮች፣ የተለያዩ ቀስቃሽ ነገሮች የሚነሱትን ያህል አንዳንዴ በምግብ የሚሳበብበትም ጊዜ አለ። ሌሎች ከአለርጂ ጋር ተያይዘው እሱ ሊሆን ይችላል የሚባሉትን ነገሮች የአለርጂ ሁኔታ እንደ ቀሰቀሰው አዲስ ልብስ ሊሆን ይችላል። እንዴት መለየት ይችላሉ? ምን አይነት አመላካች ነገሮችን ይመክራሉ?
በፊት ትንሽ በአለፍታ እንደ ጠቀስናቸው ይሄ ማስነጠስ፣ ቀለም የሌለው ፈሳሽ ከአፍንጫ መውጣት፣ እንባ መብዛት፣ አይን አካባቢ ያለው ቆዳ ማሳከክ፣ አንዳንድ ጊዜ ሰዎች ጉሮሯቸውን ጆሯቸውን ሊበላቸው ይችላል እና እነዚህ ነገሮች ብዙ ጊዜ በአለርጂ የሚነሱ ናቸው። እና አለርጂው በሚነሳበት ጊዜ ወቅታዊ ከሆነ ውጪ ያለውን ነገር፣ የምግብ ከሆነ ወዲያው የተበላው ነገር ምን እንደሆነ ማየት፣ እነሱም ካልሆኑ ደግሞ ቤት ውስጥ ያሉት ነገሮች ካሉ አዲስ የተቀየረ ለምሳሌ የልብስ ማጠቢያ ሳሙና ከሆነ የተቀየረው እሱ ሊሆን ይችላል። አዲስ ሽቶ ከሆነ እሱ ሽቶ አፍንጫ ውስጥ ገብቶ ሊያስቸግር ይችላል። እና እነዚህ ነገሮች ቶሎ ተጠንቅቆ ማስተዋል ነው የመጀመሪያው ሕክምና ለአለርጂ ሲባል። እና እነሱ ከሆነ እነሱን ቀይሮ እነሱ በሚቀየሩበት ጊዜ አለርጂው ሊጠፋ ይችላል፣
ለውጡን ማየት ይችላሉ ሰዎች።
በቀላሉ እሱ ነው።
እንዲህ ያለውን ሁኔታ ከተረዱ ሌላ ተጨማሪ የምርመራ ሁኔታዎች ሊኖሩ ይችላሉ። አለርጂው በምግብ ውስጥ ከሆነ በሚወስዱት ነገር ውስጥ ከሆነ ሰዎች ምልክቶቹን ይዘው ሲመጡ እንዲህ ያለ ነገር የቀሰቀሰብኝ ይመስለኛል ሲሉ ተጨማሪ በምርመራ መረጋገጥ ይችላል በሐኪም።
ልክ ነው። እነዚህ ችግሮች በሚፈጠሩበት ጊዜ እና ሰው ከተጠራጠረ እንደዚህ አይነት ችግር መኖሩን በመጀመሪያ መደረግ ያለበት ያው እንዳልነው እነዚህ ነገሮች ማስወገድ ነው። እነዚህም ተወግዶ ደግሞ ከዛ ሰፋ ያለ ችግር እንዳይኖር በዶክተር መታየት ከተፈለገ የደም ምርመራ አለ። ማለት በደማችን ውስጥ ያሉትን ኬሚካሎች ምን ምን አይነት ነገር ነው አለርጂ የሚያስነሳው የሚለውን መታየት ይችላል። እነዚህም በጣም ሰፊ ሳይሆን ምን ምን አይነት ምግብ ወይ ምን ምን አይነት ብንታዎች ከአበባ ወይም ከዛፍ የሚመጣው ብናኞች ሊያመጡ ይችላሉ የሚለውን ያሳያል። ከዛም ደግሞ አልፎ ቆዳችን ላይ እነዚህን ብናኞች ወይም ከምግብ ውስጥ የሚመጡትን ኬሚካሎች በትንሹ በመክተት የቆዳ አለርጂ ቴስት መደረግ ይቻላል።
ሰውነት ሲቆጣ ይታወቅ ይችላል ማለት ነው።
አዎ፣ የቆዳው ቴስት ከደሙ ቴስት በጣም የበለጠ ሊያሳይ የሚችል ስለሆነ ብዙ አለርጂ ዶክተሮች የቆዳውን ይመርጣሉ።
ዶክተር በላቸው ቀደም ሲል ጀምር አድርገውታል። መከላከል ጥንቃቄ የሚያደርጓቸው ነገሮች እንዳሉ ሆነው የአለርጂ ወቅት ከገባና አንዴ ከተከሰተ ምልክቶችን ሰዎች ማሳየት ከጀመሩ በኋላ ምን አይነት የሕክምና አማራጮች አሉ? መጀመሪያ ይሄን ያስቀድሙ፣ ይሄን ያስከትሉ፣ እንዲያድርጉ የሚባሉ በሐኪም ትዕዛዝም ያለ ሐኪም ትዕዛዝም የሚወሰዱትን መድኃኒቶች ጨምሮ?
አዎ፣ እንግዲህ በመጀመሪያ በተቻለ መጠን ምግብ ከሆነ እነዛን ምግቦች ማስወገድ፣ የቤት ውስጥ ከሆነ እነዛን በተቻለ መጠን መቀነስ። ወቅታዊ በሚሆንበት ጊዜ እነዚህ ኦቨር ዘ ካውንተር ወይም ሐኪም የማያስፈልጋቸው መድኃኒቶች አሉ። የሚዋጡ አንታይሂስታሚን የሚባሉ መድኃኒቶች አሉ። በአፍንጫ የሚነፉ ኔዞል ስቴሮይድ የሚባሉ መድኃኒቶች አሉ። እነዚህም አፍንጫ ውስጥ ያለውን ችግር እንዳያስከስት የሚቀንሱ ናቸው። እነዚህ አንታይሂስታሚን የሚዋጡት ክኒኖችና አፍንጫ ውስጥ የሚነፉት ብዙ ሰዎችን የሚያስቸግር የአለርጂ ችግር ሊቀንሱ ይችላሉ። ልክ አፍንጫ ውስጥ እንደሚነፋው አይነት ብዙ ሰዎች አይናቸውን ስለሚበላቸው እሱን የሚቀንስ የአይን ቅላትም የሚቀንስ የአይን ጠብታ መድኃኒቶች አሉ። እነዚህ ዶክተር የማያስፈልጋቸው መድኃኒቶች በማይሰሩበት ጊዜ ዶክተር አይቶ የዶክተር ፕሪስክሪፕሽን የሚያስፈልጋቸው ደግሞ ከእነሱ ትንሽ ጠንከር ያሉ መድኃኒቶች ሊኖሩ ይችላሉ። አንዳንድ ጊዜ ደግሞ ሰዎቹ የሚደርስባቸው የአለርጂ እብጠት ትንሽ ጤና ሊያቃውስ የሚችል ስለሆነ ማለት ወይ ሳምባ የሚያሳብጥ ከሆነ ወይ ጉሮሮ የሚያሳብጥ ከሆነ እነዚህ ሰዎች ወይ በደም ወይ በቆዳ ቴስት ከተደረጉ በኋላና ምን አይነት አለርጂ እንዳለባቸው ከታወቀ በኋላ በኪሳቸው ይዘው የሚዞሩት መርፌ አለ፣ ችግር እንዳይገባባቸው ወይ ጉሮሯቸው እንዳይዘጋ የሚረዳ መድኃኒት ኤፒፔን የሚባል እሱ ብዙ ህጻናት ልጆችና አዋቂ ሰዎችም መያዝ የሚኖርባቸው ሊሆን ይችላል። ይሄ ድንገት ችግር እንዳያመጣ የሚያስፈልግ ነገር ነው። በሌላው ደግሞ እነዚህ ወቅታዊ ለሆኑት አለርጂዎች ችግር ላለባቸው ሰዎች በሳምንት በትንሹ እየተወጉ እንደ መርፌ በሚመጣው አለርጂ ሰውነት የሚያሳየውን ሪያክሽን ሊቀንስ የሚችል አይነት መርፌ ናቸው። በሰፊው ሁሉንም ነገር ስናይ ለአለርጂ ጠቃሚ አልፎም ደግሞ በአለርጂው ምክንያት እንደ ኢንፌክሽን ወይም እንደ እብጠት በሚመጣበት ጊዜ ሕክምና ሊያስፈልግ ይችላል።
ይሄም መድኃኒት ሲወስዱ የአለርጂውን ስሜት ሊቀንስ ይችላል፣ የእብጠቱን ሁኔታ እንዳይባባስ ሊረዳ ይችላል እያሉ የመቀነስን የሁኔታዎችን አለመባባስን የገለጹት። ሙሉ በሙሉ አንድ ሰው ጨርሶ በሕክምና ሊድን ይችላል የአለርጂ በሽታ ወይስ ከጊዜው ጋር እየሄደ እንዳይባባስ የሚደረግ ጥረትና ያንኑ የማከም ሁኔታ ነው ያለው? ዶክተር በላቸው የአለርጂ ጉዳይ ብዙ ያነጋግራል፣ በርካታ ጥያቄዎች አሉ። ዛሬው ግን ለሰጡን ማብራሪያ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ አሉላ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን በመላ ኢራቅ ያሉትን ሴቶችና ልጃገረዶች ያሰቃያል ሲሉ የዓለም አቀፍ ሴቶችን ጉዳይ የሚከታተሉ የዩናይትድ ስቴትስ አምባሳደር ካትሪን ራስል ተናግረዋል። በተለይም በአናሳዎች ላይ የከፋ በደል ነው የሚደርሰው። በብዙ ሺህ የሚቆጠሩ ይዚዲ ሴቶችና ልጃገረዶች እስላማዊ መንግስት ነኝ በሚለው ቡድን ተጠልፈዋል። የሰባት ወይም የስምንት ዓመት ዕድሜ ልጆች የሚገኙባቸው ብዙዎቹ ልጃገረዶች በጽንፈኛው ቡድን በተያዙበት ወቅት በተደጋጋሚ የወሲብ ጥቃት ተፈጽሞባቸዋል። የአማጽያኑ ሚስቶች እንዲሆኑም ተገደዋል። ብዙዎቹ በወሲብ ከመደፈር በግዴታ ሚስት ከመሆን ወይም ሃይማኖታዊ እምነታቸውን እንዲቀይሩ ከመገደድ ለመዳን ሲሉ ራሳቸውን ለማጥፋት እንደሞከሩ ወይም ደግሞ ራሳቸውን ለመግደል የሞከሩ ሴቶች ማየታቸውን ተናግረዋል። አንዳንዶቹ ደግሞ በባርነት ተሽጠው ሶሪያና ኢራቅ ውስጥ ወደሚገኙ የተለያዩ ቦታዎችና ከዛም ወደ ራቁ ቦታዎች ተወስደዋል። እስላማዊ መንግስት ነኝ የሚለው ቡድን ሴቶችንና ልጃገረዶችን በባርነት መያዙን አምኖ በመቀበል የሸሪዓ ህግ በሚፈቅደው ባህል መሰረት እንዳደረገው በእንግሊዝኛ ድረገጹ በሚያወጣው መጽሔት ገልጿል። ከጽንፈኛ ቡድን ጠለፋ የተመለሱ በብዙ መቶዎች የሚቆጠሩ ሴቶች አሁንም እየተሰቃዩ መሆናቸውን በቅርቡ ኢራቅ ደርሰው የተመለሱት አምባሳደር ራስል ጠቁመዋል። አንዳንዶቹ ተመላሽ ሴቶችና ልጃገረዶች ሞራላቸው የተነካና በውድቀት ስሜት የተጎዱ መሆናቸውን፣ አንዳንዶቹ ደግሞ በምርኮኝነት በነበሩበት ወቅት የነበራቸውን ልብስ እንደለበሱ መሆናቸውን አምባሳደሯ ገልጸዋል። ከጽንፈኛው ቡድን ያመለጡት ይዚዲ ሴቶችና ልጃገረዶች በተጠለፉበት ጊዜ ከደረሰባቸው ስቃይ አልወጡም። ከመኖሪያቸው የተፈናቀሉትን ሰዎች ለመርዳት የሚያስፈልገው የሕክምናና የስነ ልቦናዊ ማገገሚያ አገልግሎት ውስን ነው። ዩናይትድ ስቴትስ ሰብአዊ ረድኤት በማቅረብ ረገድና በሌሎችም ዘርፎች ረድታለች። ዩናይትድ ስቴትስ በተጨማሪም ኢራቅ ውስጥ በጽንፈኛው ቡድን ወረራ ምክንያት የተሰቃዩትን ለመርዳት ከኢራቅ መንግስት፣ መንግስታዊ ካልሆኑ አጋር ድርጅቶችና ከተባበሩት መንግስታት ድርጅት ጋር መስራቱን ለመቀጠል ቆርጣ ተነስታለች። ይሁንና ለተረጂዎቹ የሚያስፈልገው የረድኤት መጠን በጣም ብዙ በመሆኑ ዓለም አቀፍ ማህበረሰብ የግጭቱ ሰለባ የሆኑትን ሴቶችንና ልጃገረዶችን ለመጠበቅና በተሻለ ለመርዳት ገና ብዙ መጣር እንደሚኖርበት አምባሳደር ራስል አስገንዝበዋል። ለዚህ ሁሉ የሚያስፈልገው ዋና ምላሽ እስላማዊ መንግስት ነኝ የሚለውን ቡድን ማጥፋትና የኢራቅ ህዝብ ሀገሩን መልሶ ለመገንባት በሚያደርገው ጥረት መርዳት ነው። ዩናይትድ ስቴትስና ኢራቅ በዚህ ጉዳይ ላይ ቁርጠኞች ናቸው። ዩናይትድ ስቴትስና የጥምረት ኃይሎች የአየር ድብደባውን በመቀጠል ስልጠና በመስጠትና ወታደራዊ ዕቃ በማቅረብ የኢራቅን የመከላከል አቅም እንዲዳብር እያደረጉ ናቸው ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ ከመሰናበታችን በፊት ዋና ዋና ዜናዎቹን። የፌዴራሉ ከፍተኛ ፍርድ ቤት 19ኛ የወንጀል ችሎት በሽብር ወንጀል ተጠርጥረው ከተከሰሱት የኢንተርኔት አምደኞች መካከል በአንዱ ላይ ጥፋተኛ ነህ ብሎ የእስር ቅጣት በይኖበታል። ይሁንና የእስሩ ቅጣት ለሁለት ዓመታት ታግዶ እንዲቆይ ወስኗል። በቡሩንዲ ተቃዋሚ ሰልፈኞች ዛሬም በርዕሰ ከተማዋ በቡጁምቡራ ፕሬዚደንት ፒየር ንኩሩንዚዛ ለሶስተኛ ጊዜ ለምርጫ መወዳደራቸውን በመቃወም ሰልፍ መውጣታቸው ተዘግቧል። በዚያ የሚገኘው የዩናይትድ ስቴትስ ኤምባሲም ፕሬዚደንቱ ለመወዳደር ያላቸውን እቅድ እንዲሰርዙ መማጸናችንን እንቀጥላለን ብሏል። በሙስና ቅሌት እየተመሰ የሚገኘው የፊፋ ፕሬዚደንት ሴፕ ብላተር በድንገት ከስልጣናቸው በፈቃዳቸው ተሰናበቱ። ከአራት ቀናት በፊት ለአምስተኛ ጊዜ የተመረጡት ብላተር የፌዴሬሽኑ ጠቅላላ ጉባኤ ልዩ ስብሰባ ተቀምጦ አዲስ ፕሬዚደንት እንዲመርጥ ሲሉ ጠይቀዋል። እስከዚያው ግን በስራዬ ላይ እቆያለሁ ብለዋል። የአዲስ ፕሬዚደንት ምርጫው ወራት ይወስዳል ተብሎ ነው የሚጠበቀው።
አመሰግናለሁ ቆንጂት ለማጠቃለያ ዜናው። ከመሰነባበታችን በፊት ደግሞ አንዳንድ አጠራጠር ያሉ መረጃዎችን ላካፍላችሁ። የዕለቱን ከምንዛሪ ልጀምር። ዛሬ አንድ የዩናይትድ ስቴትስ ዶላር 20 ብር ከ59 ሳንቲም ተመንዝሯል። የመሸጫ ዋጋ እርሶ 1 ዶላር ካለ 20 ብር ከ59 ያገኛሉ። የመግዣ ዋጋ ደግሞ ማለት እርሶ 1 ዶላር ከፈለጉ ማለት ነው 20 ብር ከ70 ሳንቲም መክፈል ይኖርቦታል። አንድ የአውሮፓ ዩሮ 23 ብር ነው ዛሬ። የእንግሊዝ ፓውንድ ደግሞ 31 ብር ከ62 ሳንቲም ነው። ከኢትዮጵያ ሜቴዎሮሎጂ ኤጀንሲ ዌብሳይት ባገኘሁት መረጃ መሰረት ነገ አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቷ 25፣ ዝቅተኛ 13 ዲግሪ ሴልሽየስ ነው የሚሆነው። ለነገሩ ከጎዴ ከላሊበላና ከመቀሌ እነዚህ ደመናማ ወይም ከፊል ደመናማ ይሆናሉ። ቀሪው የኢትዮጵያ ክፍል ሁሉ ዝናባማ እንደሚሆን ነው የኢትዮጵያ ሜቴዎሮሎጂ ኤጀንሲ ዌብሳይት የሚናገረው። በኢትዮጵያ ከፍተኛው ሙቀት የጎዴው 37 ዲግሪ ሴልሽየስ ሲሆን ይሄ ከፍተኛው ነው። የባሌ ሮቤው ዝቅተኛ 10 ዲግሪ ሴልሽየስ ደግሞ በኢትዮጵያ ዝቅተኛው የሙቀት መጠን ነው። በነገራችን ላይ ዛሬን ወደ ታሪክ መለስ ብለን ከተመለከትን ግርማዊት ኤልሳቤጥ ዳግማዊት የታላቋ ብሪታንያ ንግሥት ልክ የዛሬ 62 ዓመት ነው ለንደን ዌስት ሚኒስተር ገዳም ውስጥ ዘውድ የደፉት። ¶¶
ክቡራትና ክቡራን አድማጮቻችን ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። በስቱዲዮ ፕሮግራማችንን የመራልን ቴሌላይም ባክ ነው።
ሌና ስሪምኩስ ቴክኒሻኑ ነው። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባትና
ቆንጂት ታየነን አብራችሁን ስለቆያችሁ እናመሰግናለን።
የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል
ሰላም፣
በደህና ደሩ።
ደህና ደሩ። The Voice of America.